ሰላም ጤና ይስጥልን ጋቢና ቪኦኤ ከአሜሪካ ድምጽ ጀመረ። ከምሽቱ ዝግጅቶቻችን መካከል
business እኔ በቃ አገር በኢትዮጵያም ያለው ፋሚሊዎች በጣም ሁሌም business ነበር እንት ያለው እየሰሩ የነበሩት 10 አመት 9 አመት 10 አመት ራሱ የነበርኩ እሰራ ነበር ሱቅ ውስጥ ምናምን ራሴ ፈልጌ ማለት ነው።
የዩኒቨርሲቲ ማድረያ ክፍሉን ወደ ውቅና የኢትዮጵያ ቡና መዳረሻ የቀየረው ወጣት ተሞክሮን ነው ቀደም ሲል ሰማችሁት። ሌሎችን ዘገባዎች አሉን። በምሽቱ አስማማየ ነው የምሽቱ ዝግጅት መራለው። ኤልያስ አስማሪ ስቱዲዮ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶን ሻገር። ፍራውላ አመድ በዩናይትድ ስቴትስ ሚዙሪ ግዛት ውስጥ በሚገኘው ሴንት ሉዊስ ዩኒቨርሲቲ ተማሪ ነው። በማደረያ ክፍል ውስጥ የጀመረው የቡና ንግድ አድጎ ሞይ ካፌ የተሰኘ ታዋቂ ቡና አቀነባባሪ ድርጅት ባለቤት አድርጎታል። ሀብታሙ ስዩም ነው ያናገረው፣ እንደሚከተለው ወደ እናንተ ይደርሳል።
ፍራውላ አመድ በሚዙሪ ግዛት ውስጥ የሚገኘው ሴንት ሉዊስ ዩኒቨርሲቲ ተማሪ ነው። በማደረያ ክፍል ውስጥ ድንገት የጀመረው የቡና ንግድ ሞይ ካፌ የተሰኘ ታዋቂ የቡና አቀነባባሪ ድርጅት ባለቤት አድርጎታል። በትንሹ የተጀመረው ስራ ዛሬ ወጣቱን ትውልድ ኢትዮጵያዊ ከከተማዋ የተሻገረ እውቅና እንዲያገኝና ለበርካታ ወጣቶች መነቃቃትን እንዲፈጥር አስችሎታል። ከሰሞኑ ወደ ዋሽንግተን ዲሲ ብቅ ባለበት ወቅት በተያያዥ ጉዳዮች ላይ ከጋቢና ቪኦኤ ጋር ተጫውቷል። አስቀድሞ ስለ አስተዳደጉ ይነግረናል።
ተወልጄ ያደግኩት ኢትዮጵያ ነው። የተወለድኩት ጭሮ ወይ ደግሞ አሰበ ተፈሪ ወደ ሀረርጌ ነው። ከዛን ደግሞ ናዝሬት የተማርኩት ከአራተኛ ክፍል ጀምሮ እስከ ስምንተኛ ክፍል። ከዛም በኋላ እዚህ 14 ዓመቴ ነው እዚህ የመጣሁት። 14 ዓመቴ እዚህ 2017 እዚህ መጥቼ በቃ ሃይ ስኩል የተማርኩት እዚህ አሜሪካ ነው። ከዛን አሁን ዩኒቨርሲቲ 3 ዓመት ጨርሼ 1 ዓመት ነው የሚቀረኝ።
የምትማርበት ዩኒቨርሲቲ ሴንት ሉዊስ ዩኒቨርሲቲ ውስጥ ነው የምትማረው?
አዎ፣ ሴንት ሉዊስ ዩኒቨርሲቲ ነው የምማረው። እዛ መጀመሪያ የመጣሁበት ከተማ ነው። በጣም ላራ ኦፖርቹኒቲ ስላገኘው እዛ መሄድ አልፈለግኩም ሌላ ቦታ። እዛ ነው እየተማርኩ ያለሁት።
ለትምህርት በመጣህበት ዩኒቨርሲቲ ውስጥ አዲስ የንግድ ሀሳብ ጀምረህ የተማሪዎችን የመምህራንን፣ በአጠቃላይ ደግሞ እዛ ያለውን ማህበረሰብ ትኩረት ለመያዝ በቅተሃል። እሱም በራስህ ማደሪያ ክፍል ወይንም ዶርም ውስጥ የጀመርከው የቡና ንግድ ነው። ስለ አጀማመሩ ንገረኝ እስቲ፣ እንዴት ሀሳቡ መጣልህ?
ያ ቢዝነስ እኔ በቃ አገር በኢትዮጵያም ያለው ፋሚሊዎች በጣም ሁሌም ቢዝነስ ነበር እንትን ያለ እየሰሩ የነበሩት 10 አመት 9 አመት 10 አመት ራሱ የነበርኩ እሰራ ነበር ሱቅ ውስጥ ምናምን ራሴ ፈልጌ ማለት ነው። ስለዛ እዚህ ስመጣ በጣም ኦፖርቹኒቲ እንዳለ ስላየው ብዙ ነገር ማድረግ ጀመርኩኝ። ስታክ ትሬዲንግ፣ ኢቤይ ላይ ምናምን ጫማ እየገዛው እየሸጥኩኝ ምናምን። ከዛን እዚህ ኮሌጅ ስመጣ በቃ ይሄ የቡና አይዲያ ሲመጣልኝ ብዙ አብዛኛው ሰው ኢትዮጵያን ቡና ምን ያህል እንደሚወዱ ሲገባኝ፣ አገር ቤት ደግሞ ፋርመሮቹ ምንም ብር አይሰሩም። ያ የሚሆነው ቡና ለቡናው በደንብ ስለማይከፈሉ ነው። ስለዛ እኔ ይህንን እንትን ማድረግ አለ ሶሉሽን ማምጣት ስለምችል ስለመሰለኝ እንደዛ አይዲያ አግኝቼ በቃ ጀመርኩኝ።
በምትማርበት ትምህርት ቤት ውስጥ ይህን ነገር ስትጀምር የነበረው ምላሽ ምንድን ነው? በትምህርት ቤቱ አስተዳደር፣ በአካባቢው ሰዎች ዘንድስ የፈጠረው እንግዳ ነገር አልነበረም ወይ?
አዎ፣ እንትኑ ሪስፓንሱ በአብዛኛው ብዙ ሰው እንዲህ አይዲያ ሲኖር ስትጀምር ብዙ ሰው በቃ ትንሽ ነገር ነው የሚመስላቸው። ለምን? እውነትም ነው ትንሽ ነገር ነው። ስጀምር ሁሌም ከትንሽ ነው የምጀምረው። ብዙ ሰው ፎከስ አያደርግብም። ከዛን እያደግ ስመጣ ያኔ ነው በቃ አብዛኛው ሰው እንትን ማየት ምናምን ፎሎ ማድረግ የሚጀምሩት። እኔ የጀመርኩት ዶርም ሩም ውስጥ ነው እና ፓሊሲ አለ ሁሉ አብዛኛው ዩኒቨርሲቲ ቢዝነስ ዶርም ሩም ውስጥ ማድረግ አይችልም፣ ትራንዛክሽን ማድረግ አይችልም። ስለዛ እሱን እኔ ቢዝነስ እንዳሳደግ ዶርም ሩም ውስጥ ፋይንድ አውት ሲያደርጉ ትንሽ እንትን በቃላ እንዳቆም ምናምን ፈልጎ ነበር። ግን እኔ ነገርኳቸው there is no way that I could stop። በጣም አንድ አመት ሁሉ እየለፋው ስለሆነ you kicked me out, you know. ትምህርት ነው የማቆመው እንጂ ካሁን በኋላ እንዲህ ለፍቼ እኔ ይህንን አላቆመም ስላቸው በቃ ችግር የለውም እሺ ስራና ትራንዛክሽን ብቻ አታርግ ቡና እንትን ምናምን እያደረክ ለሌላ ሰው በፖስት ኦፊስ ምን ልከሆነ ችግር የለውም ብሎ እሺ አሉኝ። ያን ነው አንድ ማይ ፌቨሪት ሩል ኦፍ ፎር ቢዝነስ አንትርፕርነርሺፕ ኢዝ Never ask for permission, always apologize. So
ፍቃድ አጠይቅ ነገር ግን ከሆነ በኋላ ይቅርታ ጠይቅ
ይቅርታ ጠይቅ ፍቃድ አጠይቅ ይቅርታ መጠየቅ ይሻላል እና ለዛ ብዬ በቃ ሁሉንም ነገር እንደዛ ነው እኔ እንትን እያልኩ ያለሁት። በአብዛኛው እኔ የተማርኩት ብዙ ሩል ያሉት ማለት ነው you could break it yeah
ህጎች ቢኖሩም ለክፉ በማይሰጥ መንገድ እነሱን መስበር ወይንም መጣስ ማለት ነው። ለመጀመሪያ ጊዜ ለገበያ ያቀረብከው ቡና ከሀገር ቤት በሻንጣ የተላከልህ እንደነበረ ሰምቻለሁ። አሁን ግን በሻንጣ ሳይሆን እጅግ በሰፋና በገዘፈ መንገድ የቡና ንግዱን እንዲያስክ ሰምቻለሁ። ምን ላይ ደረስክ እስቲ ስላለህበት ደረጃና ሁኔታዎች ንገረን።
የስ የጀመርኩት እኔ አይዲያውን ሲኖረኝ አገር ቤት ደውዬ ቡና ልልኩልኝ ትችላላቸው አልኳቸው። እናቴ ቤት እዛ ኢትዮጵያ ሄዳ ነበር ለቫኬሽን ሰመር። እሷ ስመጣ ሻንጣ ውስጥ 30 ፓውንድ ነው ይዛ ነበር የመጣቸው። ከዛን እኔ ማወቅ የፈለግኩት ይህንን ነገር መሸጥ እችላለሁ ወይስ ነው። በቃ ለዛ ብዙ ማምጣት አልፈለግኩም። ቢዝነሱን ቶሎ ብዬ እሱን 30 ፓውንድ ተጠቅሜ እንትን ስል ሽሸጠው በአንድ ቀን ውስጥ ምናምን ሽጠን ጨርሰን ከዛን I had to find a better way ሌላ ቡና ማመጥበት መንገድ እንትን አልኩኝና ቀስ በቀስ ከዛ እንትን 100 ፓውንድ ወይ ከዛን ደግሞ ፓሌት ማምጣት ጀመርን።
እየጨመረ መጣ የምታመጣው መጠን ማለት ነው።
አዎ እየጨመረ መጣን። አሁን ባለፈው ወደ 3 ወር በፊት ምናምን ኮንቴነር እዚህ ያስገባንና አሁን ምናደርገው ለሰው ትንሽ ስሞል ባግ እንሸጣለን ቀጥታ ወደ ከስተመርስ ደግሞ ለእንትንም እንሸጣለን ማለት ነው። ለሮስት አርግቶ ለሚሸጡት አሪፍ ኢትዮጵያን ቡና የሚፈልጉት ለእነሱም እንሸጣለን።
በራስ ተነሳሽነት የጀመርከው የቡና ንግድ በብዙዎች አይን ውስጥ እንድትገባ አድርገዋል። የመጪ ዘመን ህልምህ ምንድን ነው? አሁን የጀመርከው ምን ማድረስ ነው የምትፈልገው?
ማድረግ የምፈልገው the main goal is ፋርመሮቹ ኢትዮጵያ ፋርመሮቹ እንዳይቸገሩ ነው። ፈጣሪ ይመስገን እዚህ እኔ አሜሪካን ያለሁት አላ ምንም እንደሆነ መኖር ይችላለሁ። ግን እዛ አሁን ፋርመሮቹ እንደዛ ለፍቶ ብር አላ ኢነፍ መኒ ፋሚሊያቸውን ለማሳደር ብር እያገኙ ስላልሆነ እሱን ነው እኔ በደንብ ማድረግ የምፈልገው። ስለዚህ አሁን በሚመጣው 5 ዓመት ወይ 10 ዓመት እኔ ማድረግ የምፈልገው እንዳለ በቃ አሁን እንዲህ ከዚህ የሄዱ ኤክስፖርት የሚያደርጉትን ፋርመሮችን በደንብ የማይከፍሉ ካምፓኒ ትላልቅ ካምፓኒዎችን እነሱን እንዳለ እኔ ከኢትዮጵያ ውስጥ አባረን እኔ ከፋርመሮቹ ጋር እየሰራን እነሱ ብር በደንብ ቡናቸውን ሽጠው ማለት ነው ለሰሩት በደንብ እንዲከፈላቸው እንደዛ ነው እኔ ማድረግ የምፈልገው እንዳይቸገሩ ማለት ነው።
መልካም። በስተመጨረሻ በርካታ ወጣቶች እንቅላታቸው ውስጥ የተለያየ የንግድ ሐሳብ የፈጠራ ሐሳብ አላቸው። ወደ እውነታ በመቀየር ረገድ ውስጥ ደግሞ ፍርሃቱ ስጋቱ ይዛቸዋል። ለነሱ የምትመክረው ምክር ምንድነው?
መጀመር እስ በደንብ የሚከብደው ነገር ስለ ቢዝነስ መጀመሩ ነው ማለት ነው። ዝም ብለህ አንዴ ከጀመርክ ቀስ በቀስ ይያልክ አንተ ሳታውቅ ትልቅ ቦታ ልደርስ ትችላለህ። ግን መጀመሩ ነው በደንብ የሚከብደው ለአብዛኛው ሰው። እኔ አሁን ቡናውን ስጀምር ልጀምር የነበረው እንትን ካርት እያርኩኝ ቡና ለተማሪዎቹ ካምፓስ ላይ መሸጥ ነበር። ግን እሱ ኦንላይን ቡና እንዲሸጥ አድርገን ከዛ እሱ ደግሞ ወደ ኮንቴነር ምናምን ለሌላ ሮስተሮቹ እንድንሸጥ አድርገን ስለዛ ማወቅ የለብህም። ፕላን አይኖርህ ችግር የለውም። አንዳንድ ሰው በቃ ፕላን እንደ ፐርፌክት ፕላን እንዲኖራቸው ነው የሚፈልጉት፣ ለዛ ነው የሚጠብቁት። እሱ እንደውም ቶሎ ብለህ እንዳታደርግ ሊያደርግ ይችላል ፕላን መኖር ማለት ነው። ሶ ፕላን ካልኖረ አሪፍ ነው ጀስ ጀምር እና ሳታውቅ ትልቅ ቦታ ልደርስ ትችላለህ።
ስለዚህ ካለ ስጋት ነገሮችን መጀመር የሆኑ ነገሮችን ለማድረግ ወደ ኋላ የሚለውን ስሜት መታገል ላይ ነው ማተኮር ያለባችሁ ነው የምትለኝ?
አዎ አዎ ኢትስ ኦኬ መፍራቱ ችግር የለውም ግን ስቲል ዱ ኢት ያ
በጣም አመሰግናለሁ ፍራውል አህመድ ለነበረን ቆይታ ከሴንት ሉዊስ ከተማ እዚህ ዋሽንግተን ዲሲ ከተማ በመጣህበት ጊዜ ነው ያገኘው ላጋራህን ሐሳብ ለሁሉ ነገር አመስግኝ ነኝ
በጣም አመሰግናለሁ ለኦፖርቹኒቲ እና ያ ታንክ ዩ አመሰግናለሁ
ቀጥለን ደግሞ በኢትዮጵያ ሙዚቃ አልበም ስራዎች መማማቅ የተመለከተ ዘገባ እናደርሳችሁ። ኢትዮጵያ ከቅርብ ጊዜያት ወዲህ አዳዲስ የሙዚቃ አልበሞች በብዛት እየወጡ ነው። ባለፉት 3 ወራት ብቻ ከ6 በላይ አልበሞች ወደ አድማጮች ደርሰዋል። በቅርቡ የመጀመሪያ የሙዚቃ አልበሙን ያወጣው ድምጻዊ ማስተዋል ያዩ በአድማጮች ዘንድ ያገኘው ተቀባይነት ለሁለተኛው ስራው መነሳሳት እንደፈጠረለት ይናገራል። በዚህ ጉዳይ ያዘጋጀነው ዘገባ እንደሚከተለው ይቀርባል።
ጉንጫያ ወጣም ሰንብር አይጎልም ቢሳም ከንፈር አክፈው የላኩት ዳብሰው ካካል ምልክት ሳይተው
ማስተዋል እያዩ በቅርቡ የሙዚቃ አልበሞቻቸውን ከአድማጮች ጆሮ ካደረሱ ወጣት ድምፃውያን መካከል አንዱ ነው። የመጀመሪያ አልበም ስራው በመግቢያው ላይ ያዜመልንን መጥቼ ነበር በሚል የሰየመውን ጨምሮ 14 ዜማዎችን ይዟል። በዩቲዩብ የማህበራዊ ትስስር ገጽ ከተለቀቀ አንድ ወር የሆነው አልበሙ በአድማጮች ዘንድ እንደተወደደለት ማስተዋል ይናገራል።
በጣም ደስ ይላል ስሜቱ። አክቹሊ አልበም ጨርሶ ማውጣት በራሱ ብቻ በጣም ደስ የሚል ስሜት አለው። ትንሽ ረፍት አለው እና በተለይ ደግሞ ረጅም ጊዜ የወሰደ ስራ ስለሆነ ትልቅ የሆነ ደስ የሚል ስሜት አለው። ፎይታ አለው ጠቅላይ ሚሳደርገው እና እዛ በተረፈ ደግሞ የሰዎችንም ደግሞ ሪስፖንስ ስታዩ ደስ ይላል። እጅግ በጣም ደስ ይላል። የሰራው ስራ ሰው ሲወድል ምናምን በጣም እጅግ በጣም ደስ ይላል። ፈጣሪ የተመሰገነ ይሁን። እንግዲህ ሌላ ምንም ምን ይባላል።
በአሁኑ ወቅት ከማስተዋል በተጨማሪ በርካታ ወጣት ድምፃውያንም የሙዚቃ አልበሞቻቸውን አጠናቀው ለአድማጮች እያደረሱ ይገኛሉ። ባለፉት 3 ወራት ብቻ እንኳን ሮፍና ኑሪ፣ አስቻለው ፈጠነ፣ የማርያም ቸርነት ወይም የማና ሉል ሲሳይ አዲስ ስራዎቻቸውን ካበረከቱ ወጣት ድምፃውያን መካከል ናቸው። የሙዚቃ አስተማሪና ድምፃዊት ብሌን ዮሴፍ በብዛት እየወጡ ያሉት የሙዚቃ አልበሞች ልዩ ልዩ የዜማ ስልትና ቃና ይዘው የመጡ ናቸው ትላለች። ይህም ለሙዚቃ አፍቃሪያን ከቀደሙት ዘመናት የተሻለ የላይ ምርጫ እንዲኖራቸው እድልን የሰጠ ስለመሆኑ ትናገራለች።
በሀገራችን የሆነ የተገደበ አይነት የሙዚቃ ስታይል፣ የሙዚቃ መሳሪያን ብትል፣ ቅንብርን ብትል፣ በቃ ኤቭሪቲንግ ካለር፣ የአልበም ካለር የሚባለው ነገር አንድ አይነት ሆኖ ለብዙ ዘመናት ቆይተናል። አልበም ሲባል እኔ ማለት በቃ ቁጭ ብለ ሁለት አልበሞችን እንኳን ሁለት አልበሞችን በጣም ፖፑላር የሆኑ አልበሞችን ስታይ የምታገኘው እንዳለ ሲክሴት ወይም ችክችካ የሚባል ምት ታገኛለህ። ከዛ አንድ ሁለት ሬጌ ጠብ ይደረጋል። ከዛ ስሎ ዘፈን መጨረሻው ትራክ ላይ ኢቨን የትራክ ነምበሩ ራሱ ሳይቀየር በቃ ህዝብ የሚፈልገው እንዲህ አይነት ነው ተብሎ አንድ ፖፑላር የሆነ ነገር እንደ ሞዴል ይዞ በቃ በጣም በጣም ተደጋጋሚ የሆነ ካለር ነው። በጣም ለብዙ አመት ፕሮጀክት ተደርጎ ነው አንድ ደግሞ አልበም የሚወጣው። 6-7-8 አመት ፈጀ እየተባልክ ሲወጣ የምታገኘው ኦልሬዲ ብዙ በቃ ብዙ የሰማኸውን አይነት ነው። እና አሁን በቅርብ የሰማናቸው አልበሞች ላይ በርካታ የሙዚቃ አይነቶች ነው የወጡት። እንደ ኢትዮጵያ ሙዚቃ ብዙ ያልሰማናቸው የሚመስሉ አሁን በቃ በቅርብ ጊዜ የሰማናቸውን ራሱ እንደ ምሳሌ ማንሳት ብንሞክር ማለት ነው። በጣም ፎክ የሆነ ስራን አስቻለው አወጣ። በጣም ፎክ ነው። በጣም ቱባ የሆነ በደንብ በቃ ሀገረኛ ከሙዚቃው ጨዋታ እስከ ቅንብሩ ብዙ ቱባ የሆነ ነገር ሰምተን ከዛ ደግሞ የማን ደግሞ ሰምተናል። በጣም ወርልድ ፊውዥን ወይም ዓለም አቀፋዊ የሆነ ስሜት ያለው ከኢትዮጵያ ውጭ የሆነ የሙዚቃ መሳሪያዎችንም የከተተ ከዛ ደግሞ ሌላ ፖፕ ስራዎችን ሰምተናል። በጣም እውቅ የለመድናቸውን የሚመስሉትን ከዛም ካቨር ድጋሚ የሚሰሩ ስራዎችንም ሰምተናል። እና አሁን እነዚህ አማራጮች በአንዴ በተወሰኑ ወራቶች ውስጥ ነው የወጡት። እነዚህ መውጣታቸው በጣም ለአድማጭ ብዙ በቃ ምርጫ ነው የሚሰጠው የቱን እንደሚወድና እንደማይወድ ራሱ ለመለየት ምክንያት የሚሆኑ ስራዎች ነው የሚሆኑት ማለት ነው። አማራጭ ሲበዙልኝ የቱ እንደምትወድ የቱ እንደማትወድ ለማወቅ ትችላለህ። አንድ አይነት ነገር እየተሰጠ ሲሆን ግን ከባድ ሊሆን ይችላል እና እኔ በጣም በጣም ትልቅ አድቫንቴጅ ሆኖ ነው የሚታየኝ።
ብሌን የሙዚቃ አልበሞች በዚህ መልኩ በርከት ብለው መውጣታቸውን ከሙዚቃ ዘመን ለውጥ ጋር አያይዛም ትመለከተዋለች።
በተመሳሳይ ጊዜ ብዙ አልበሞች የምናገኝበት ነገር ምናልባት ይሄ የዘመን ለውጦች የሚፈጠሩበት በኢትዮጵያ ሙዚቃ ላይ ያለ አይደለ? የሆነ ሲቀየሩ የሚያስታውቁ ዘመኖች አሉ። እየኖርክበት ሲሆን አንዳንዴ ኖቲስ ላታደርገው ትችላለህ። ካለፈ በኋላ ነው የምናስተውለው ይሆናል እንጂ አንዳንዴ ዘመኖች የሚቀየሩበት ፖይንት እሱ ቦታ ላይ ያለን ይመስለኛል። አሁን እንደ ሙዚቃ ደግሞ በሀገራችን ማለት ነው እነዚያ ይመስለኛል እንግዲህ አንዱም ሌላኛውም መገለጫ ይዘናል።
ዘመኑ በምን መልኩ እየተቀየረ ነው? በሙዚቃው
እየተቀየረ የሚመስለኝ የበለጠ ኢንዲቪጁዋል ኢፈርት ነው አሁን ያለው የግለሰቦች። አሁን በፊት ላይ በኦርጋናይዜሽን ወይ ደግሞ እንደ አሳታሚ አከፋፋይ ብዙ ነገሮች አሉ። አሁን ግን አሁን ያመጣው በቃ ዘመኑ በዩቱብ የመሆኑ ነገር ከዛ ሞር ኦንላይን የሆኑ ነገሮች የሶሻል ሚዲያው ዶሚኔት ማድረግ አንድ ላይ ሆኖ ሞር የራሳቸው የሆነ ነገር ነው የሚኖራቸው። አከፋፋይ ማሳታሚ ምንም ሳይሆን አንድ ሙዚቀኛ በራሱ የሚፈርት በግሩፕ የሚፈርት ሆኖ ግን በራሱ መንገድ የሚሄድበት ጊዜ ላይ ነው ያለ ነው። ይሄ ግምገማም የለም። የአሁን የሳንሱሩ ጊዜ ታሪክ ሆኖ አለፈ። ከዛ በኋላ የአሳታሚዎቹም የሁሉም ነገር ታሪክ ሆኖ እያለፈ ይመስለኛል። አሁን ላይ በቃ የግለሰቦች ወይ ኢንዲቪዥዋል አርቲስቶች ልክ ዓለም ላይ ቀደም ብሎ ቢሆንም ይሄ ነገር በደንብ የተደላደለው እኛ ጋር ግን አሁን ያ ነገር እየተደላደለ ይመስለኛል። በቃ ሁሉም የራሱን አሻራ የሚያሳርፈው ራሱ በፈለገው መንገድ ራሱ ኦን በሚያደርገው መንገድ ከዛም ደግሞ በፋይናንሻሊም በገንዘብም ብታየው አንዴ ከሚከፈለው የበለጠ ላይፍ ታይም የሆነ ነገር ሁልጊዜም በቃ እንደ ሮያሊቲ የሚሆን እንደምን የሚሆኑ ነገሮችን እያሰበ የሚሰራ ትውልድ ላይ ያለን ይመስለኛለሁ።
እንዚራ በሚል የሰየመውን አልበሙን ሰርቶ ለማጠናቀቅ ረጅም ጊዜ እንደወሰደበት የሚናገረው ድምፃዊ ማስተዋል እያዩ በኮሮና ወረርሽኝ ወቅት የነበረው የጥሞና ሁኔታ ስራዎቹን ለማፍጠን እንደረዳው ያስታውሳል። ይህም ምናልባት ሌሎችም በተቀራራቢ የጊዜ ልዩነት ስራዎቻቸው ለመልቀቃቸው ምክንያት ሊሆን እንደሚችል ያስረዳል።
የሚገርምት ይሄ ዘመኑ ጥሩ ሆነና በደንብ ብዙ ዲጂታል ፕላትፎርሞች አሉ። ኢቨን አሬንጅመንትም ወይም የሙዚቃ ቅንብርም የሚሰራበት ወይ ሞር ዲጂታላይዝድ ሆነ አሰራር ነው እና ስራውን የማቅለሉ መንገድ በደንብ ጥሩ ይሆናል። ጥሩ የሆነው በዛ ምክንያት ይመስለኛል። ይህ ኮቪድን ዓለም ላይ የነበረው በሽታ አርቲስቱን በተለይ ደግሞ ቤቱ ቁጭ ብሎ እንዲያሰላስልና እንዲሰራ አግዞታል ብዬ ተስፋ አደርጋለሁ። እኔንም ጨምሮ ማለት ነው። ለዛ ይመስለኛል አሁን በተደራራቢ ብዙ ስራዎች አንድ ላይ የወጡበት ምክንያት ለዛ ይመስለኛል።
በእርግጥ የወረርሽኙ ወቅት ለአልበም ስራዎች ዝግጅት ሚና እንደነበረው የምታምነው የሙዚቃ መምህርቷ ብሌን በበኩሏ የሙዚቃ አልበምን ሰርቶ ማጠናቀቅ የሚያስገኘው የሙዚቃ አፍቃሪያን ከበሬታም አሁን ለታየው ተነሳሽነት ሌላው ምክንያት ሊሆን እንደሚችል ታክላለች።
አንድ ሙዚቀኛ፣ አንድ ዘፋኝ በቃ ትልቁ እንደ አላማ አድርጎ እንደው እስከዛ ድረስ ነጠላ ዜማ እየሰራው ልቆይ እንጂ አልበሜንማ እንደዚህ በዚህ ጊዜ ልስራ አልበሜንማ ሳልሰራ ነው የሚለው ትልቅ እንደ ግብ ነው። ደግሞ ስታስበውም በጣም ብዙ ልፋት በዛም በጣም ብዙ ጊዜና ብዙ ነገር የሚወስድ ነገር ስለሆነ እንደሱም መባሉም አያንስበትም በእርግጥ። እና እሱ ነገር አንዱ ምክንያት ይመስለኛል።
በዘመኑ በተለይም የማህበራዊ ትስስር ገጽ መተግበሪያዎች ሙዚቀኞች ወደ አድማጮች በቀላሉ ስራቸው እንዲያደርሱ አስችሏቸዋል ትላለች መምህርት ብሌን ዮሴፍ። ይህም የራሱ አሉታዊና አዎንታዊ አስተዋጽኦ እንዳለው ታመለክታለች።
የሙዚቃ ጥራትን በሶሻል ሚዲያ ውስጥ ባለው ጩኸት በሱ መለካት ልክ ላይሆን ይችላል። ግን ዘመን እንደዚህ ነው። የራሱን አድቫንቴጅ ሲሰጥ ሁልጊዜም ደግሞ ከጎኑ ይዞት የሚመጣው ነገር አለ እና ሁሉም ነገር በቃ ሊስተካከል ልክ ሊሆን አይችልም ብዬ አስባለሁ። በተለይ አርት ላይ ሁሌ ሁሉም ዘመን ላይ እንዲህ ነው የሚያስማማ ፕላትፎርም ኖሮት አያውቅም። ሁሌም ኮምፕሌን የሚኖርበት ነገር ይኖራል። የትኛው ያመዝናል የሚለውን ማየት ነው እና ሁልጊዜም እንዳልኩ ዲስአድቫንቴጅ ሊኖር ይችላል ወይ ደግሞ የማይሆን ወይ ይሄ እንዲህ ሊሆን ነው እንዲህ ነገር የምትልደው ነገር ሊገጥም እንዳለ ሆኖ ግን እንደው በንጹህ በቀና ልቦና ስታየው በጣም የሚገርሙ የሙዚቃ ባለሙያዎች ፍንትው ብለው የወጡበት ጊዜ ነው አሁን ካለንበት ዘመን ጋር ማለት ነው። በፊት ላይ ወይ በሲዲ ወይ በካሴት የተወሰኑ አንጋፋዎችን ብቻ ነበረ ደጋግመን የምናየው። ከሆነ ጊዜ በኋላ የነጠላ ዜማውም ከመጣ ከዛም ደግሞ አሁን ወደ አልበም ሲመጣ እነዛ ሲተጉ የነበሩት በነጠላ ዜማው ስራ ላይ አሁንም ድረስ እነሱ ናቸው ወደ አልበም መንፈስ ውስጥ መጥተው በጣም በቃ የሚያስደንቁ ስራዎችን ሲሰሩ የምታየው እና ይሄ የዘመን ሽግግር የሚመስለኝ አንዱም እሱ ነው።
ጎንደር ተወልዶ ባህርዳር ያደገውን ማስተዋል እያዩን ብዙዎች በቴሌቪዥን መስኮት በተላለፉ የሙዚቃ ተሰጥኦ ውድድሮች ላይ ያውቁታል። በቅርቡ በሙሉ አልበም ስራው የመጣው ድምፃዊ ማስተዋል የሁለተኛ አልበም እቅዱንና ቀጣይ ትልሞች በተመለከተ በሚያወጋን ሀሳቡና በሚያንጎራጉርልን ሁለተኛ ዘፈኑ ግብዣ ልሰናበታችሁ።
ከዚህ በኋላ እግዚአብሔር መቼም ሀገራችንን ሰላም ያደርግልንና እኛንም እድሜ ይስጠንና ከጾሙ በኋላ ልክ ፋሲካ እንደተፈሰቀ ከዳግማ ትንሳኤ በኋላ አንድ ሪሊዝ ኢቨንት ስላላደረግን ስላልሰራ አርቲስቶቻችንን ባለሙያዎቹንም ሰብሰብ አድርገን ሪሊዝ ኢቨንት እናዘጋጃለን ብለን ተስፋ እናደርጋለን። ኦልሬዲ ፕሮግራሙን ጀምረናል። ፕሮሰሱም ልክ አልበሙ ከወጣ በኋላም ያው ሁላችንም ስራ ላይ ነን። እንግዲህ እየሰራን ነው። ምን ይዘን እንደምን ነጣ እንግዲህ ፈጣሪ እንግዲህ እንዲጨምርበትና ጥሩ ነገር ይዘን እንደምንመጣ ተስፋ አለን።
ስንቴ ልማረክሽ ልማረክሽ በውበትሽ ስንቴልሽ በኩራት ልሽ በኩራት እያጣው ቃላት ለዘመኑ ነሽትዝታው እንኳን እንደኔ ለተታው
አሁን ደግሞ በኬንያ በስደት ላይ ያሉ ጋዜጠኞች ስራቸው እንዲቀጥሉ ወደሚያግዘው ማዕከል ንለፍ። በኬንያ በስደት ላይ የሚገኙ ጋዜጠኞች ሚዲያ ግሩፕ የተሰኘ ተቋም በሚሰጠው የአጋርነት ስልጠና እድል ወይም ፌሎሺፕ አማካኝነት በሙያቸው ስራቸውን ለመቀጠል የሚያስችል ድጋፍ እያገኙ ናቸው። ቪክቶሪያ አሙንጋን ከናይሮቢ ኬንያ ደረሰችን ዘገባ ኤደን ገረመው እንደሚከተለው ወደ አማርኛ መልሰዋለች።
የኢስራ ዳውድ የጋዜጠኝነት ጉዞ በጎርጎሮሳውያን 2023 ተስተጓጉሏል። በሱዳን በሁለቱ ኃይሎች መካከል ጦርነት ሲጀመር ጋዜጠኛዋ ሀርቱም ከሚገኘው መኖሪያ ቤቷ ለመሰደድ ተገድዳለች።
ከመኖሪያ ቤታችን ወደ ሌላ ክልል መሄድ ነበረብን። እዚያ 10 ቀናት ያህል ከቆየን በኋላ ሴቶች እንደሚጠለፉና እንደሚደፈሩ ሰማን። ያለኛ በጣም የሚያስፈራ ነገር ነበር።
ባለፈው አመት ግንቦት ላይ ወደ ኬንያ የመጣችው ኢስራ ኑሯን ለማቋቋም እየጣረች ነው። ምስጋና ለሚዲያ ድጋፍ መርሃ ግብር ይሁንና የሚያግዛት አግኝታለች። መርሃ ግብሩ ተቀማጭነቱን በጀርመን ሀገር ባደረገው የመገናኛ ብዙሃን ትብብርና ሽግግር MICT እና እንዲሁም በአፍሪካ አጋሮቹ የሚተገበር ሲሆን በስደት ላይ የሚገኙ ጋዜጠኞችንም ያግዛል። ኢስራ በዚህ በምስራቅ አፍሪካና በሱዳን ግጭት ለተፈናቀሉ ጋዜጠኞች የፌሎሺፕና የትምህርት መርሃ ግብር ላይ የገንዘብና ህጋዊ ድጋፍ ማግኘት የቻለ ሲሆን ስራዎቿም ለህትመት በቅተውላታል።
ሶስት ጽሁፎችን ጽፌያለሁ እና እነዚህ ፕሮጀክቶች እየታዩ ነው። ስራዎችን ስልክላቸው ስለዚህ ነገር ብትጽፊ፣ በዚህ ነገር ላይ ብታተኩሪ የሚሉ አስተያየቶች ይደርሱኛል። ይሄ ጥሩ የመማሪያ መንገድ ነው።
ማዕከሉ እስካሁን ድረስ በዓለም ዙሪያ ላሉ 80 ጋዜጠኞች ድጋፍ ያደረገ ሲሆን ከዚህ ውስጥ 15ቱ በኬንያ የሚገኙ ናቸው። በዚህ መርሃ ግብር ለመሳተፍም የሚያመለክቱ ባለሙያዎችን የሚገመግሙ ቡድንም አላቸው። ጄ ዌግነር የመገናኛ ብዙሃን ትብብርና ሽግግር MICT ዳይሬክተር ናቸው።
መርሃ ግብሩ ከሶስት እስከ አራት ወር ጊዜ የሚፈጅ ሲሆን ሁለገብ አቀራረቡ ደግሞ በግለሰብ ደረጃ የሚሰጡ 7 ክፍሎች አሉት። እነዚህ የትምህርት ክፍሎች ስለ ደህንነት ሁኔታዎች፣ ስለ ማህበረሰብ ህይወት ድጋፍ፣ የአካላዊና የአእምሮ ጤና ድጋፍ እንዲሁም አካታችነትና የህጋዊነት ሁኔታን ያካትታሉ።
እንደ ዓለም አቀፉ የፕሬስ ማህበር በመስራቅ አፍሪካ IPAEA ያሉ አጋሮችም የጋዜጠኞቹን ስራዎች ከፍለው በመግዛት እንዲሁም ደግሞ ጋዜጠኞቹ ለስራ ሲሄዱ የሚያስፈልጓቸውን የፕሬስ ይለፍ ማረጋገጫዎችን በማዘጋጀት ያግዛሉ። በተጨማሪም ለጋዜጠኞቹ የስራ ቦታ መዘጋጃሉ። ቬንቹራ ኬሪኮ የዓለም አቀፍ ፕሬስ ማህበር የምስራቅ አፍሪካ የመርሃ ግብር ስራ አስኪያጅ ናቸው።
Basically a huge chunk of what we're trying to even continue more.
ይሄ የጋራ የስራ ስፍራ እንዲሁም የፈጠራ ስራዎችን ሐሳብ የምናንሸራሽርበት ነገሮችን በአዲስ መንገዶች የምንሰራበት ልንቀጥለው በመንፈልግበት የምንሞክረው ነገር ትልቁ አካል ነው።
የመንግስታቱ ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ ግጭትና ጭቆና በየአመቱ በመቶች የሚቆጠሩ ጋዜጠኞች እንዲሰደዱ እያደረጉ ነው ሲል አስታውቋል። ሚሳኮ ኢቶ የዩኔስኮ የተግባቦት አማካሪ ናቸው።
You also have a journalist who face a
የመገናኛ ብዙሃን ገጽታን ለማዳከም ተብሎ የፖለቲካ ጭቆና፣ የመሪዎች ትንኮሳ፣ የሚጽፉትን ነገር ቁጥጥር የሚደረግባቸው በወንጀለኞች ቡድን የበቀል እርምጃ የሚደርስባቸው ጋዜጠኞች እናንተም አሏችሁ።
ጋዜጠኛ ኢስራ ዳውድን ጨምሮ በሱዳን 8.5 ሚሊዮን የሚሆኑ ሰዎች ባለፈው አመት በግጭት ሳቢያ መፈናቀላቸውን የዩኔስኮ ግምት ያሳያል። ኢስራ ወደ ሀገሯ የመመለስ ተስፋ አላት። እስከዛው ድረስ ግን የሚዲያ ማዕከሉ በስደት ላይ ያሉ ጋዜጠኞች መደበኛ ህይወታቸው እንዲጠበቅ ያግዛቸዋል። ለቪክቶሪያ አሙንጋ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የመጨረሻው የጋቢና የምሽቱ ዝግጅታችን የሰው ሰራሽ ልቀት ለሰዎች ቤዛነት ይላል። የሰው ሰራሽ ልቀት በህፃናት ወይም በግዳጅ የጉልበት ስራ ላይ በተሰማሩ ሰዎች የተሰሩ ቁሳቁሶችን ንግድ ለማስቆም ሊውል ነው። የዩናይትድ ስቴትስ የሀገር ውስጥ የደህንነት መስሪያ ቤት የሰው ሰራሽ ልቀት ቴክኖሎጂ በመጠቀም ያለ እድሜያቸው ለስራ በተሰማሩ ህፃናት አሊያም በግዳጅ ለጉልበት ስራ በተሰማሩ ሰዎች የተሰሩ ቁሳቁሶችን ለመለየትና ወደ ሀገር ውስጥ እንዳይገቡ ለመከልከል የሚቻልበትን መንገድ እያጤነ ነው። የጁሊታ ወዘገባ ነው። አሉላ ከበደ የሚከተል ያቀርበዋል።
በዓለም ዙሪያ በየአመቱ በሚሊዮኖች የሚቆጠሩ ሰዎች አስከፊ የጉልበት ብዝበዛ በተንሰራፋበት ሁኔታ ውስጥ ለመስራት ይገደዳሉ። ይህም ዓለም አቀፉ የሰራተኞች ጉዳይ ድርጅትና ዩኒሴፍ በቅርቡ ይፋ ያደረጓቸው አሃዞችን እንደጠቆሙት እድሜያቸው ከአምስት እስከ 17 ዓመት የሆኑ ቁጥራቸው 160 ሚሊዮን የሚደርሱ ህጻናትንም ይጨምራል። ይህን እያደገ የመጣ ስጋት ለመቅረፍ የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስትር የሰው ሰራሽ ልህቀት ቴክኖሎጂን በመጠቀም በጉልበት ስራ ተገደው በተሰማሩ ሰዎች የተሰሩ እቃዎችን ለመለየትና ወደ ሀገር ውስጥም እንዳይገቡ ለመከላከል የሚሰራ አዲስ ግብረ ኃይል አቋቁሟል።
We will seek to deploy AI to more ably screen cargo.
የሰው ሰራሽ ልቀት ቴክኖሎጂን በመጠቀም ወደ አገር ውስጥ ከሚገቡ ምርቶች ውስጥ በግዳጅ በጉልበት ስራ በተሰማሩ ሰዎች የተመረጡ እቃዎችን መለየትና ጉዳቱን መቆጣጠር እንሻለን።
ችግሩን ከምንጩ ለመፍታት ትልቅ እገዛ ያደርጋል ይላሉ በዩናይትድ ስቴትስ የሰራተኞች ጉዳይ ሚኒስቴር የዓለም አቀፍ ጉዳዮች ረዳት ሚኒስትሯ።
For example, looking at cobalt that might be mined in the Democratic Republic of Congo.
ለምሳሌ የሚያህል ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የተመረተ የኮባልት ምርት የት እንደሚደርስ እንመልከት። ቻይና ውስጥ ወደ ሊቲየም አዮን ባትሪነት ተቀይሮ ዩናይትድ ስቴትስ ውስጥ በመናገኛቸው የኤሌክትሪክ ተሽከርካሪዎች ባትሪዎች ላይ ይቀጠማል።
የሰው ሰራሽ ልህቀት ቴክኖሎጂ ጠቃሚ ሊሆን ቢችልም እስካሁን ብቃቱ ሙሉ በሙሉ ያለመረጋገጡንና በጥንቃቄም ተግባር ላይ መዋል እንዳለበት ባለሙያዎች ያስጠነቅቃሉ።
Having previously worked at CBP, I'm very excited about what machine learning.
አካባቢውን አጥኖ እንደሚደርስበት አውቃለሁ። ይህንና እንደ ቻይና ያለ አካባቢን ለማጤንና ለመረዳት ስትሞክር ከቻይና ትክክለኛ መረጃ ማግኘት ምን ያህል ከባድ እንደሆነ ይያወቅ። በሰው ሰራሽ ልህቀት አማካኝነት የተገኘው መረጃ በርግጥ ትክክለኛ መሆኑን እንደምን ማረጋገጥ ይቻላል?
ከቴክኖሎጂው በተጨማሪ የሚያስፈልገው ፍቃደኝነት ነው ይላሉ ቲያንሊ።
We need governments and companies being willing to take the steps to
መንግስታትና ኩባንያዎች በየበኩላቸው ህጎችን ለማውጣትና የወጡትንም ለማስከበር እንዲሁም ለመቆጣጠር እርምጃዎችን መውሰድ ያስፈልጋናል።
ይህ በእንዲህ እንዳለም የሰው ሰራሽ ለቀጥ ቴክኖሎጂን በመገልገል የተባለውን ስራ እንዲሰራ የተቋቋመው ግብረኃይልም በጉዳዩ ዙሪያ ያጠናቀረውን የጥናት ሪፖርት በመጪዎቹ ወራት ውስጥ ለሀገር ውስጥ ደህንነት ሚኒስቴር ያቀርባል ተብሎም ይጠበቃል።
ጋቢና ቪኦኤ አበቃ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።